የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደው የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ ጳጉሜ 1 ቀን 2012 ዓ.ም ወይም የሴፕቴምበር 6 2020 ቀንብራችንን ይዘን ቀርበናል። ዛሬም ባላባራው የሆነ ቄሮ ፋሽስታዊ አምባገነን ዘረኛ አገዛዝ ወረራ ምክንያት በዘር ማጥፋት ዘመቻ ህይወታቸው እንዲጠፋ የተደረጉት ዜጎች ነፍሳቸውን ይማር እንላለን። ቦያኔ ትግርግር የተተካውና በነፍስ ማጥፋት የዘር ማጥፋት ወንጀል የተሰማራው የሆነ ቄሮ አገዛዝ በፈጸማቸው አያሌ ናዚያዊ ወንጀሎቹን ለመፋረድ ቁርጠኝነት ሊኖረን ይገባል። ከዜጎች የህሉና መጥፋት ጋር በተያያዘ ከ278 ቀናቶች በፊት ቦነጋን ታፍነው ደብዛቸው ስለጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች እጣፈንታስ መልክቶ ዛሬም ድምጻቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። የፍትህ አካል ተብዮችና አብዛኛዎቹ የስም የብዙሃን መገናኛ ተቋሞች ባንድ ዘር ቁጥጥር ስር በመዋላቸው ምክንያት በወጣቶቹ ላይ የተፈጸመውን ግፍ ትኩረት ከመስጠት ተቆጥበዋል። ዛሬም የኦነግ ቄሮን አገዛዝ የምንጠይቀው ያፈንካቸውንና ያሳፈንካቸውን ወጣቶች ህይወት መታደግ ግዴታ ነው የምንለው። እነዚህን ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነግ ቄሮ አገዛዝና ያገዛዙ አራማጆች ናቸው። በኢትዮጵያ ታሪክ ሰውን በዘሩ ማሳደድ፣ አስቃቂ ግድያ መፈጸም፣ ለስደት መዳረግ፣ ማፈናቀል የተጀመረው ወያኔ ኢህአዴግ ኦነግ በጣምራ የዘረኝነት ህግ ደንግገው በስራ ላይ ከዋሉበት ጊዜ አንስቶ ነው። ይህ ዘመን 30 ዓመታትን አስቆጥሯል። ሁለቱ ፋሽስት ድርጅቶች በተፈራረቁባት ሀገር መከራውን ከፋዩ ደግሞ በዋነኛነት አማራው ነው። አማራው ድርጅት አልባ ነው። አማራው እንዲታሰር፣ እንዲገደል፣ እንዲፈናቀል የሚሰራው ደግሞ ብአዴን ነው። ብአዴን የአማራ ጠላት በመሆን በተላላኪነት ያገለግላል። ቀደም ሲል ወያኔ ህወሓት፣ በአሁኑ ወቅት ደግሞ የኦነግ ቄሮ አገዛዝ በአማራው ላይ እየፈጸሙ ያሉት ወንጀል ቅኝ ገዢዎች በአፍሪካና በቀሩትም አህጉራት ከፈጸሙት ወንጀል የባሰ ነው። አማራው ከንብረት መውደም፣ ከእድገት መጓተት፣ ከድህነት፣ ከሥራ መገለል አንስቶ ሞት የታወጀበት ነገድ ሆኗል። የአማራውን መገደል፣ መሰደድ፣ መታገድ ከቁብ የቆጠረው የለም። ሞት በእንቅልፍ ይለመዳል እንዲሉ ዘረኞች ፕሮግራም ነድፈውና የፈጠራ ትርክት አቀነባብረው አማራውና የኦርቶዶክስ እምነትን ኢላማ አድርገው የሚሰሩትን ወንጀል በጋራ ለመቋቋም ቁርጠኝነት በማነሱ ራሱ የበደሉን ጽዋ ቀማሹ ብቻ ከመረረ ጥቃት ለመዳን ጅብ ከሚበላ በልተው ተቀደስ በሚል ለነጻነቱ ዋጋ በሚያስከፍለው የመስዋዕትነት ጎዳና ስነ ልቦናውን ማስታጠቅ ይጠበቅበታል። በመጽሐፍ ቅዱስ እንደተጻፈው ኢየሱስ ክርስቶስ ሲያስተምር 100 በጎች ያሉት እረኛ ካሉት በጎች አንዷ ብትጠፋ 99ን ትቶ የጠፋችውን አንዷን በግ ፍለጋ መሄዱን ነው። ብዙ ንብረት አለኝ ተብሎም ጥቂቱ እንዲጠፋ የሚፈልግ ማንም ሰው የለም። መጀመሪያ እንዳይጠፋ ጥበቃና ጥንቃቄ ያደርጋል። ይህ ሁሉ ተደርጎም የመጥፋት አጋጣሚ ከተፈጠረ የጠፋውን ለማግኘት መፈለግ የተለመደ ነው። ይህ ባለማዊም ሆነ በመንፈሳዊ ሕይወትና ኑሮ የተለመደ የመልካም እረኛ ተግባር ነው። ክፉና ሰነፍረኛ መንጋውን አንድም ላራዊት ሁለትም ለረሃብና ለውሃጥም ያጋልጣል። የጠፉትንም መንጋዎች ለመፈለግ እጅግም አይጥርም። ከጅምሩ ክፉና ሰነፍ ነውና ለጥፋት እንጂ ለጥበቃ ዝግጁ ባለመሆኑ ብሔራዊ ስሜት የሕዝብ ፍቅርና መነታ የሌለው ገዥም በሕዝብ ጫንቃ ላይ ሲወጣ ገና ከጀምሩ በሕዝብ ፍቃድና ይሁንታ ለያዘው ኃላፊነት ያልበቃ በመሆኑ ለጥፋት ለሕዝብ መበደል መገደል መሰደድ መታሰር መሰቃየት መራብ መቸገር ወዝተረፈ ግድ የለው። እንዲያውም የጥፋቱና የችግሩ የግድያውና የስራቱ የስቃዩና የመከራው ዋና ተዋናኝ እርሱ ይሆናል። በመሆኑም በየትም ቦታ ከአጥፊ እንስሳዎች በታች በሆነ ሁኔታ መታረድ መታገድ ለአራዊት ቀለብ መሆን ለመንጋ ወራሪዎች ኋላ ቀር ባህል ህብስተመና የሚያስደርገን መልካም መሪ መሆን ቀርቶ ለጉርብትና እንኳ የማይበቁ ሰዎች በአገሪቱና በሕዝቡ ጫንቃ ላይ በመውጣታቸው ምክንያት ነው። በመሆኑም በአማራው ላይ ለሚፈጸሙ ወንጀሎች ሁሉ በተቀዳሚ ተጠያቂው የሆነ ቄሮ ጠቅላይ ሚኒስትር ነው። ዛሬ በአገራችን የችግሮች ሁሉ ቀፍቃፊ ራሱ አብይ ነው። የአንድነታችን ጸር የሆነው አብይ የሚመራው ጣምራ አገዛዝ ነው። እንደ ባህል ሆኖ በዘመን መለወጫው አዜማ የመልካም ምኞት መግለጫዎች ይዥጎደጎዳሉ። ዘመነ ዮሐንስ አልቆ ዘመነ ማርቆስን የምንቀበልበት ዋዜማ ላይ ነን። መልካም በመመኘት ሁላችንም በተስፋ መልካም በመመኘት መጪው ዘመን አዲስ ተስፋ ሰንቆ የደስታ ምንጭ ለማድረግ መሻቱ በራሱ መልካም ነው። ሁላችንም በተስፋ ስለምንኖር ተስፋ መሰጣጣቱ ተገቢ ነው። ተስፋ ሲሰጥ ግን በምንሸኘው ዘመን ያጋጠሙንን እሾካ መኪላዎች እንደሌሉ በመቁጠር አይደለም። የዘመን መለወጫ የመልካም ምኞት መግለጫዎች ሁሉ እውነታውን ያመላክቱ መሆን ይኖርባቸዋል። በተለምዶ እንኳን አሸጋግረን የሚለው መልእክት ለደቂቃም ቢሆን ሰላም አግኝቶ ለማያውቀው ሕዝብ፣ ሲገደል ሲፈናቀል ለኖረው ሕዝብ፣ የአንድነትና የአብሮነት ጥማት ላለበት ሕዝብ፣ የመሪዎቹን ክፋትና ተንኮል ለሚያየው ሕዝብ፣ ባገሩ የመኖርና የመስራት መብቱ ለተነፈገው ሕዝብ አሮጌ ብለን በምንሸኘው ዘመን ብቻ ተገድቦ አይቀርም። በኢትዮጵያችን የምንቀበላቸው አዳዲስ ዓመታት ሁሉ በክፉ መልኩ ነው የምንሸጋገረው። ችግሮች ላይ ተኝተን ብንደልቅ መጪው ዘመን ሰላም ይሆናል ማለት አይደለም። ከሁሉም በላይ የቀድሞዎቹን ዓመታት ትተን የምንሸኘውን 2012 ዓመተ ምሕረትን እንኳ ብንወስድ ለኢትዮጵያን የሞት ዘመን እንደነበር በታሪክ ይታወሳል። ስለሆነም በዚህ ዓመት የዘመን መለወጫውን ዕለት መነሻ በማድረግ የተመኛችሁት የሰላም ሽግግር ምኞት እውን የሚሆነው ያሉብንን ችግሮች የገጠሙንን መሰናክሎች መነሻ ምንጫቸውን ሕዝቡ አውቆ እንዲታገላቸው የየበኩላችንን የሕሊናና የመንፈስ ጥንካሬ ሲኖረን ብቻ ነው። የዘመኑም ችግራችን መነሻውና ቋቱ የትግሬ ወያኔ አገዛዝ የቆላለፋቸው የዘር ፖለቲካ መሆኑ ቢታወቅም ተረኛውም የወረሰው ዘረኝነት በባሰ ሁኔታ እያስኬደ ቀጥሎበታል። ከዚህ በመቀጠል የዕለቱን ስርጭታችን እናስተዋውቃለን። በቅድሚያ አንድ ወቅታዊ ጽሑፍ እናስደምጣለን። የጽሑፉ ርዕስ የኢዜማ ጥናት አህያውን ፈርቶ ዳውላውን ይላል። ልክ ከምሽቱ 12 ሰዓት ላይ የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዚያም በተከታታይ ሁለት ጽሑፎች ይስተናገዳሉ። በመጨረሻም አንድ መልእክት ይደመጣል። የጽሑፉ ርዕስ በመንጋ የደቦ ጩኸት የሚፈርስ አገር የለም ይላል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። የኢዜማ ጥናት አህያውን ፈርቶ ዳውላውን። ኢዜማ በአምስት ክፍለ ከተሞች የሚገኙ የተወሰኑ ቦታዎች ላይ ብቻ ባካሄደው ጥናት ያገኘውን ውጤት ዛሬ ባሰራጨው ሪፖርት 213,900 ካሬ ሜትር ቦታ የመሬት ወረራና ከ95,000 በላይ የኮንዶሚኒየም ቤቶች ለተረኞች መታደላቸውን አረጋግጧል። ከዚህ በተጨማሪ ኦሮሚያ የሚባለው ክልል የመንግሥት ሠራተኞች ከዚህ ቀደም በአዲስ አበባና በአዲስ አበባ ዙሪያ ባሉ ከተሞች ከተሰጣቸው ቦታና ኮንዶሚኒየም በተጨማሪ በአሁኑ ወቅት ድጋሚ በአዲስ አበባ የጋራ መኖሪያ ቤቶች እየታደላቸው መሆኑን ኢዜማ በጥናቱ ገጽ 11 ላይ ነግሮናል። ይህንንም በዝርዝር ባቀረበው ማስረጃ ሲያስረግጥ ኦሮሚያ ከሚባለው ክልላዊ መንግሥት ቢሮዎች አዲስ አበባ ሳር ቤት አካባቢ ከሚገኘው ጽሕፈት ቤት ሁሉም የተመዘገቡ የክልሉ ሠራተኞች በሰኔ 12 ቀን 2012 ዓ.ም በሺዎች የሚቆጠሩ ቤቶች የድልደላ ዕጣ እንደወጣላቸው፣ የድልድል ዕጣ ለደረሳቸው ሰዎች ሰኔ 16 ቀን 2012 ዓ.ም ድልድል እንደተደረገላቸው፣ በዚህ ቀን ሁሉም ሠራተኞች የኮንዶሚኒየም ብሎክ ቁጥርና የቤቱን ቁጥር በስማቸው ተረጋግጦ እንደተሰጣቸውና ኦሮሚያ በሚባለው ክልል ጽሕፈት ቤት በኩል ኮሚቴ ተቋቁሞ ኮንዶሚኒየም ቤቶች በሚገኙባቸው ክፍለ ከተሞች በሚገኙ ወረዳዎች መታወቂያ የተሰራላቸው መሆኑን ለማወቅ መቻሉን ኢዜማ በጥናቱ አቅርቧል። ከዚህ በተጨማሪ በጥናቱ ገጽ 7 ላይ እንዳቀረበው የጋራ መኖሪያ ቤቶች ሕንፃዎች ውስጥ የተሠሩ የንግድ ቤቶች የልማት ተነሸዬ አርሶ አደሮች ልጅና የልጅ ልጅ ተብለው በገፍ መታደላቸውንና በእግር ኳስ ደጋፊነት ስም ለተሰባሰቡ ማኅበራት መከፋፈላቸውን ተጨባጭ ባላቸው ማስረጃዎች ማረጋገጡን ነግሮናል። በሁለት ዓመት ውስጥ የተካሄደው ይህ መጠነ ሰፊ የሆነ የመሬት ወረራና ሕገ ወጥ የመኖሪያ ቤት እደላ በግልጽ የተደረገና በኢትዮጵያም በአዲስ አበባም ታይቶ በማይታወቅ መጠንና ስፋት በግልጽ የተካሄደ መሆኑንም ኢዜማ አስታውቋል። ይህ ማለት በሁለት ዓመት ውስጥ በዚህ መጠን የተካሄደ የመሬት ወረራና የባለጊዜዎች የመኖሪያ ቤት እደላ በወያኔ የ27 ዓመት ያገዛዝ ዘመን አልተካሄደም ማለት አይደለም፣ ወይም አልተካሄደም ማለት ነው። ኢዜማ ጥናቱን ሲደመድም እንዳስታወቀው የአዲስ አበባ የመሬት ወረራና ሕገ ወጥ የመሬት እደላ የተካሄደው በክፍለ ከተማና በወረዳ ኃላፊዎችና ፈጻሚዎች ሲሆን ኢፍትሐዊ ያላቸው ሕጎችና መመሪያዎችን በማውጣትና ሕጋዊ ባልሆነ መንገድ ሕጎችንና ደንቦችን በማሻሻል ለካቢኔውና ለከንቲባው የተሰጠው ልዩ ሥልጣን መመሪያ ቁጥር 1ና 2 ዝባር 2011 ክፍል 2 አንቀጽ 12 ዝባር 2 ከንቲባውም ሆነ ካቢኔያቸው ቤቶችን እንደፈለጉ እንዲያድሉ ምክንያት ሆኗል ብሏል። እዚህ ላይ አህያውን ፈርቶ ዳውላውን ያልሁበት የኢዜማ ጥናት ጎደሎነት ላንሳ። ኢዜማ በጥናቱ ለመሬት ወረራውና ለሕገ ወጥ የመኖሪያ ቤት እደላ መንስኤ ነው ብሎ ያቀረበው ምክንያት ከንቲባውና ካቢኔው ሕጎችና ደንቦችን እንዲያሻሽሉ የተሰጣቸውን ልዩ ሥልጣንና በተሰጣቸው ልዩ ሥልጣን ያወጧቸውን መመሪያዎች ቁጥር 1ና 2 ዝባር 2011 ክፍል 2 አንቀጽ 12 ዝባር 2 ነው። ሆኖም ግን ይህን ልዩ ሥልጣን ለከንቲባውና ለካቢኔው የሰጠው አብይ አህመድ ነው። አብይ አህመድ ለከንቲባውና ለካቢኔው ይህን ልዩ ሥልጣን የሰጠው ወደ ሥልጣን እንደመጣ አዲስ ደንብ አመንጭቶ ከንቲባ የሚሆን የአዲስ አበባ ምክር ቤት አባል ሳይታጣ ታከለ ኡማን ከአዲስ አበባ ምክር ቤት ውጭ አምጥቶ ለአዲስ አበባ ከንቲባ አድርጎ በሾመበት ወቅት ነው። ይህ ማለት አዲስ ደንብ አውጥቶ የአዲስ አበባ ምክር ቤት አባል ያልነበረውን ታከለ ኡማን ከንቲባ ያደረገውና ደንቦችንና ሕጎችን እያሻሻለ መሬትና የመኖሪያ ቤት ለፈለጉት ሰው እንዲያድል ልዩ ሥልጣን የሰጠው አብይ አህመድ ነው። ይህ ማለት ኢዜማ በጥናቱ በፈተሻቸው በአምስት ክፍለ ከተሞች ውስጥ በሚገኙ የተወሰኑ ቦታዎች ላይ ብቻ የተካሄደው 213,900 ካሬ ሜትር የመሬት ወረራ ከ95,000 በላይ መኖሪያ ቤቶች በህገወጥ መንገድ ለባለጊዜዎች የታደሉትና በሺዎች ለሚቆጠሩ ኦሮሚያ ክልል ለሚባለው ሰራተኞች የአዲስ አበባ ቤቶች የታደሉት አብይ አህመድ ወደ ስልጣን እንደመጣ የአዲስ አበባ ምክር ቤት አባል ያልነበረውን ታከለ ኡማ ከንቲባ ለማድረግ ባወጣው ህግና ከንቲባውና ካቢኔው ህግና መመሪያው እያወጡ መሬትና ቤት ለሚፈልጉት ሰው እንዲያድሉ በሰጣቸው ልዩ ስልጣን አማካኝነት ነው። ኢዜማ ግን በጥናቱ ለመሬት ወረራውና ለህገወጥ የቤት እደላው ለከንቲባውና ለካቢኔው ልዩ ስልጣን የሰጡ መመሪያዎችን ተጠየቀ አድርጎ ለከንቲባውና ለካቢኔው አዲስ ህግ አውጥቶ ልዩ ስልጣን የሰጣቸውን አብይ አህመድን ለመሬት ወረራውና ለህገወጥ የቤቶች እደላው ተጠያቂ ሳያደርገው ቀርቷል። እንዲህ አይነቱን ድፍረት ማጣት ነበር በአሉ ግርማ ድፍረት ከሌላት ብዕር ባዶ ወረቀት ብዙ ይናገራል ሲል የተቸው። ባጭሩ አህያውን ፈርቶ ዳውላውን እንዲሉ በአብይ አህመድ የተመራውን የአዲስ አበባ ወረራና አብይ አህመድ ራሱ አዲስ ህግ አውጥቶ በሰጠው ልዩ ሥልጣን የተካሄደውን የመሬት ወረራና ለባለጊዜዎች የተደረገውን የመኖሪያ ቤቶች እደላ ከአብይ አህመድ አናት ወርዶ መልእክተኞቹ ላይ ማነጣጠር ሞያ አይደለም። በአዲስ አበባ ጉዳይ አብይ አህመድ ከሁሉም ጽንፈኛ የኦሮሞ ብሔርተኞች የበለጠ ወሮ በላ ነው። መልእክተኛው ታከለ ኡማ አድርግ የተባለውን ከፈጸመ በኋላ ለዋለው ውለታ ማዕረግ ተጨምሮለት ወደ ሚኒስተርነት ያደገው። ፊንፊኔ የኦሮሚያ መሆኗ የማይዋጥለት ካለ መንገዱን ጨቅ ያርግለት ሲል የተናገረው ወዶለት አዲስ ህግ አውጥቶ ምክትል ከንቲባ ያደረገውን የአብይ አህመድን አጀንዳ በተሳካ ሁኔታ ካስፈጸመ በኋላ ነው። ያለ አብይ አህመድ ፍቃድ ይሁንታና መሪነት አዲስ አበባም ይሁን በሌላው የኢትዮጵያ ክፍል የሚፈጸም አንድም የአፓርታይድ ተግባር የለም። በነግራችን ላይ በአዲስ አበባ ህዝብ ገንዘብ ተሰርተው ለባለጊዜዎቹ የታደሉት 95,000 መኖሪያ ቤቶች በልማት ስም የአዲስ አበባ ቤት እየፈረሰ ለመሬት ባንክ ገቢ ተደረገ ተብሎ የተወረረው 213,900 ካሬ ሜትር ቦታና በሺዎች ለሚቆጠሩ ኦሮሚያ ክልል ለሚባለው ሰራተኞች የታደሉት የአዲስ አበባ ቤቶች የአብይ አህመድ የአፓርታይድ አገዛዝ አዲስ አበባ ውስጥ እያካሄደ ያለው የዲሞግራፊ ለውጥና የዘር ማጥራት ወይም ኤትኒክ ክሌንሲንግ መገለጫዎች ማኒፌስቴሽን ናቸው። ባለም አቀፍ ህግ ሰው በሚኖርበት ቀየው የሠራውን ቤት ቀምቶ ከሌላ አካባቢ አምጥቶ በዘር ላይ የተመረኮዘ ሰፈራ ማካሄድ ዘር ማጥራት ኤትኒክ ክሌንሲንግ ነው። በኢዜማ ጥናት እንዳየነው በአዲስ አበባ የተካሄደውም ይህ የዘር ማጥራት ኤትኒክ ክሌንሲንግ ነው። ከታች የታተመው የፕሮፌሰር ብርሃኑ ንግግር ዛሬ ኢዜማ በጥናቱ ያቀረበው የመሬት ወረራና ህገወጥ የመኖሪያ ቤቶች እደላ ለባለጊዜዎች ያካሄዱትን እና አብይ አህመድና ታከለ ኡማን አሻጋሪ ናቸው ሲሉ ያሞካሹበት ምስክርነት ነው። ለናብይና ታከለ ይህንን የመሰለ ምስክርነት የሰጡት ፕሮፌሰር ብርሃኑ ነጋ ወይስ ስለ ንግግራቸው አዲስ አበባን ህዝብ ተንበርክከው ይቅርታ ጠይቀው ይህን አይነት ያመራር ብቃት ማነስና አድርባይነት ይዘው በመሪነት መቀጠል ስለማይችሉ የኢዜማ አመራርነቱን አስረክበው ውልቅ ማለት አለባቸው አለያም በሊቀመንበርነት የሚመሩት ድርጅት ኢዜማ ያወጣውን በአብይ አህመድ የተመራ የአዲስ አበባ የመሬት ወረራና ለባለጊዜዎች የተካሄደ የመኖሪያ ቤቶች እደላ ጥናት ተቀባይነት የሌለው መሆኑን ማስተባበል ይኖርባቸዋል። ኢዜማዎች የአዲስ አበባ ከተማ እንዳትወረር እስክንድር ነጋ ብቻውን ሲፋለም እነሱ ከታከለ ኡማና ከአብይ ጎን ቆመው በእስክንድር ላይ ሲያሴሩና ስሙን ሲያጠለሹ ነበር። ዛሬ ላይ ታከለ ከቦታው ሲነሳ ጠብቀው የተፈጸመ የመሬት ወረራ ሪፖርት አወጣን በማለት የሞተ ገጻቸውን ለማደስ እየተሯሯጡ ነው። ዋናው ቁም ነገሩ ይህ ሁሉ መሬት በነታከለ ኡማ ሲወረር እናንተ የት ነበራችሁ የሚለው ነው። ይህ የአዲስ አበባ ኮንዶሚኒየም ሲቀማ እናንተ ምን እያላችሁ ነበር የሚለው ነው ጥያቄው። ኢዜማዎች መጠየቅ ያለባቸው የአዲስ አበባን ህዝብና እስክንድርን በይፋ ይቅርታ መጠየቅ አለባቸው። ኢዜማዎች የአዲስ አበባ ህዝብ ባብይ አህመድ ከወለጋና ከባሌ ከንቲባ ያመጣ ሲሾምላት እናንተ ምን ይያላችሁ ነበር ተብለው መጠየቅ አለባቸው። ኢዜማዎች ትናንት እስክንድር ነጋ አዲስ አበባ ራሷን በራሷ ማስተዳደር አለባት፣ ለአዲስ አበባ ከንቲባ ከወለጋና ከባሌ ያመጡ መሾም የአዲስ አበባን ህዝብ ቅኝ እንደመግዛት ነው ብሎ ሲከራከር እናንት ለማን ወግናችሁ ስትሞግቱ ነበር ተብለው መጠየቅ አለባቸው። እስክንድር ነጋ አዲስ አበባን አላስወረረም ብሎ በአደባባይ ሲፋለም አብይ አህመድ ግልጽ ጦርነት ውስጥ እንገባለን እያለ ሲዝት እናንተ ምን እያላችሁ ነበር? የት ነበራችሁ? ተብለው መጠየቅ አለባቸው። አብይ አህመድ በይፋ እስክንድር ነጋ ስለ አዲስ አበባ መሟገቱን የማያቆም ከሆነ መግደል ሰለቸን፣ ማሰር ሰለቸን፣ አስፈላጊ ከሆነ አሁንም እንጀምረዋለን ሲል ኢዜማዎች አሻጋሪያችን ልክ ነህ ብለው ለምን እንዳጨበጨቡ መጠየቅ አለባቸው። ኢዜማዎች ታከለ ኡማ ከቦታው ሲነሳ ጠብቀው እስክንድር ነጋ ሲፋለምበት የኖረውን የአዲስ አበባ ሀቅ አወጣን ብለው እንደ ጀብድ መቁጠራቸው የሚያመለክተው የአዲስ አበባን ሕዝብ ምን ያህል እንደናቁትና ከገዢዎች ጋር ቁማር እየሰሩበት እንዳለ ነው። ይህ ሊሰመርበት ይገባል። አብይ አህመድ አዲስ አበባን እያስወረራት ነው። ኢዜማዎች ደግሞ በተቃዋሚ ፓርቲ ስም ለዚህ ወረራ ሽፋን ሲሰጡ፣ ሲያስተባብሉ ለአዲስ አበባ ጠበቃ ሆነው የቆሙትን እስክንድርንና ባልደራስን ሲያወግዙ፣ ይታሰርልን ብለው ሲጠይቁ የነበሩ መኢሶኖች ናቸው። የአዲስ አበባ ሕዝብ ለመጨረሻ ጊዜ ወዳጅና ጠላቱን ለይቶ መነሳት አለበት ሲል ጽሑፉ ይጠናቀቃል።
አድማጮቻችን ይህ የምታዳምጡት ከስቶኮልም የሚተላለፈው የኢትዮጵያ አንድነት ራዲዮ ነው። ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን እናሰማለን። ዜናውን የማሰማችሁ አብዱአሊ ነኝ። በቅድሚያም አርዕስተ ዜናዎቹን። በኢትዮጵያ ያለው የፖለቲካ አለመረጋጋት ልዩ ልዩ ተቋማትን እየጎዳ ነው ተባለ። ያለ ጌታ መኖር የማይችለው በአደን አደፓ ባንክ ለመክፈት የሰበሰበውን ገንዘብ ለኦነግ ቄሮ አገዛዝ ማስረከቡ ተሰማ። መላው በመላው ኢትዮጵያ በሚገኙ ከተሞች ዘረፋ መበራከቱ ተገለጸ። የቄሮና ኦነግ ጥምር አገዛዝ የህልና እስረኞች ላይ የፈጠራ ክስ እየፈጠረ ንጹሃንን ማበሳቆሉን ተነገረ። የዓለም ባንክ ቀደም ሲል ለኢትዮጵያ ሊሰጥ የነበረው እርዳታ አልሰጥም አለ። ዝርዝር ዜናዎቹን እነሆ። በኢትዮጵያ በሰፈነው ፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ ምክንያት የተለያዩ የኢኮኖሚ እንቅስቃሴዎችና ተቋሞች ላይ ከፍተኛ ኪሳራ እያስከተለ ነው ተባለ። የማህበራዊ ቀውሱ በተቀዳሚ የኮሮናና የልዩ ልዩ በሽታዎች መስፋፋት ሲሆን በዚህም ተጽዕኖ ሳቢያ አገሪቱ ከቱሪዝም ታገኝ የነበረው ገቢ ከግማሽ በታች ማሽቆልቆሉ ተገለጸ። ዓለም አቀፉ ወረርሽኝ በጎብኚዎች እንቅስቃሴ ላይ ተጽዕኖ ያሳደረ ሲሆን በተለይም በፖለቲካ ግጭቶችና ውጥረቶች በመትታመሰው ኢትዮጵያ የውጭ አገር ጎብኚዎች ለጉብኝት መጓዝ ማቆማቸውን ለመረዳት ተችሏል። ከቱሪዝም ዘርፉ ጋር ተሰስር ያላቸው የኢኮኖሚ ዘርፎችም ላይ ውድቀቱ የከፋ ሆኗል። በተለይም የሆቴል ቤቶች ገቢዎች 50 በመቶ ያህል የቀነሰ ሲሆን አንዳንድ የቱሪስት መስተናገጃ ስፍራዎች የመዘጋት ዕጣ ፈንታ እየደረሰባቸው እንደሆነም ተገልጿል። ከዚሁ ከውጭ በሚገቡ ጎብኚዎች ጋር የተያያዘው የውጭ ምንዛሬ ገቢም በእጅጉ አሽቆልቁሏል። ከአዲስ አበባ ውጭም ያሉ ታሪካዊ ስፍራዎች የሆኑና ጎብኚዎች የሚስቡ ስፍራዎችም በቀውሱ ምክንያት የመጎዳት ዕጣ ደርሶባቸዋል። አገዛዙ የውጭ መንገደኞችን በኮሮና ምክንያት ወደ አዲስ አበባ ሲገቡ ለሁለት ሳምንታት በተገለለ ስፍራ የማቆየቱን ውሳኔ ቢሽረውም የጎብኚዎች ቁጥር ውስን ሆኗል። ይህ ችግር በኢትዮጵያ ብቻ ሳይሆን በመላው ዓለም የሰፈነ በመሆኑ የጎብኚዎች መቀነስ አያስገርምም ያሉ ወገኖች እንደ ኢትዮጵያ ባሉ አገሮች የውጭ ጎብኚዎች ለተወሰነው የኢኮኖሚ ክፍል የገቢ ሞተር ሆነው ስለሚያገለግሉ የቱሪስቱ ዘርፍ በአገሮች ላይ የከፋ ጉዳት እያስከተለ ነው ብለዋል። የአማራ ባንክ ይመሰረታል በሚል ዘመቻ የባዕዴን ካድሬዎች የሰበሰቡትን ዶላር ለኦነግ ቄሮ አገዛዝ ማስረከባቸው ተሰማ። በዲያስፖራ ውስጥ ያለውን አማራ የአክሲዮን ባለድርሻ እንዲሆን ቅስቀሳ ለማድረግ ከኦነግ ቄሮ ተልኮ ይዞ የተሰማራው ኮሚቴ የሰበሰበውን ብዙ ሚሊዮን ዶላር በውጭ ምንዛሬ እጥረት አገሪቷ ችግር ላይ ነች በሚል ሽፋን ለአብይ ማስረከባቸውን የውስጥ አዋቂዎች ገልጸዋል። በባንኩ ምስረካ ላይ የኦነግ ቄሮ አገዛዝ ባለድርሻ ልሁን የሚል ጥያቄ ማቅረቡን አስመልክቶ የተለያዩ ወሬዎች ሲናፈሱ ከቆዩ በኋላ በባንክ ምስረታ ስም ተጠሪ የሆኑትን የባዕዴን ካድሬዎች ግን ድምጻቸውን አስጥተው ተቀምጠዋል። ከአንዳንድ የቅርብ ምንጮች እንደሚሉት ከሆነ የአማራ ባንክ ምስረታ አሰባሳቢዎች የተለያዩ የስም ሹመቶች ተለግሷቸው በደሞዝ ክፍያ ዝም እንዲሉ መደረጉንም ገልጸዋል። የባንኩን ምስረታ ሽፋን አድርገው በዲያስፖራው የተንቀሳቀሰው ወንጀለኛ ቡድን ከባዕዴን ጋር የተሰበጣጠረና በጸረ አማራነት ተግባር የተሰለፉ እንዳሉባቸው ቀደም ሲል መገለጹ ይታወሳል። በኢትዮጵያ የባንክ ምስረታ ታሪክ ውስጥ የመነሻ ካፒታሉ ጣራውን ያሳለፍነው የአማራ ባንክ ለመስራት ነው የሚለውን ፕሮፓጋንዳ ሲያስደምጡ የነበሩት የባዕዴን ካድሬዎች ህዝቡን በመካድ ለኦነግ ቄሮ አድረዋል። ይህም ከአብይ የመጣ ትዕዛዝ በመሆኑ የተሰበሰበውን ዶላር በኢትዮጵያ ብር ታገኛላችሁ በሚል ቃል ውርስ መደረጉንም ለመረዳት ተችሏል። በዲያስፖራውም ውስጥ ለዚህ የቄሮ ኦነግ ተልኮ ተሰልፈው በአዝማሪነትና በአስተናጋጅነት የሰሩ ተከፋዮችም እንዳሉ ብዙዎች የታዘቡት ነው። በቄሮ ኦነግ አገዛዝም ሆነ በቀድሞ የትህነግ ወያኔ አገዛዝ የአማራ ልማት የሚባል ነገር እውን እንዳይሆን ሲሰራ የቆየ በመሆኑ የባንኩ ካፒታል መወረስ አያስደንቀንም ያሉ ወገኖች አማራው በባንዳዎች እስከተመራ ድረስና በአዴን የሚባል አሽከር የካሃዲ ቡድን እስካለ ድረስ የአማራው ጥያቄ በሌቦችና በቀማኞች ሲነጠቅ ይኖራል ብለዋል። በአዲስ አበባና በሌሎች የተለያዩ ከተሞች የዘረፋ ተግባር የሚያካሂዱ መበራከታቸው ተገለጸ። መኖሪያ ቤቶችን ሰብሮ ከመዝረፍ አንስቶ የቤቶችን ቁልፍ መለወጥና እንዲሁም በባንክ የግለሰብ ቁጠባ ሂሳብ የተያዙ ተቀማጭ ገንዘቦች የስም ማዛወር ሁሉ እንደሚደረግባቸው ከአገር የደረሰን ዜና ይገልጻል። በአዲስ አበባ ውስጥ በየመንገዱ ያሉ ዘረፋዎች ወደ መኖሪያ ቤት ዘረፋ ተሸጋግሯል የሚለው የሰላማዊ ህዝብ አቤቱታ በሰፊው እየተደመጠ ነው። ለዚህ ወንጀል አመች ሁኔታ የፈጠረላቸው የኦነቀሮ መንጋ ምልምሎች እንደሆኑና ቀን በቀን የወታደር ልብስ ለብሰው ውለው ማታ ማታ ደግሞ ዘረፋ እንደሚያካሂዱ የቅርብ አዋቂዎች ገልጸዋል። ዘረፋው ትኩረት የተደረገባቸው ከኦሮምኛ ተናጋሪዎች ውጭ ያሉትን መሆኑንም ለመረዳት ተችሏል። ከቅርብ ጊዜ ወዲህ ደግሞ ይህ የቀረ ኦነግ ዘረፋ በባንክ ውስጥ የቁጠባ ገንዘብ አላቸው በሚባሉት ላይ ዘረፋው ተጧጡፋል። በሙስናም ከኦሮሞ ኦፒዶ ጋር ተሻርከው ንብረት የዘረፉና በሚሊዮን የሚቆጠር ገንዘብ በባንክ ውስጥ ያላቸውን ሂሳብ ወደ ኦነቀሮ ካድሬዎች የማዛወር ዘመቻ የታያዘው በባንኩ ውስጥ ያሉት ቁልፍ የሥራ መደቦች በኦሮሞ ተናጋሪዎች በመያዙ እንደሆነም ተገልጿል። ተዘራፊ ግለሰቦቹ ቀደም ሲል ከወያኔ ትህነግ በዛሬው ወቅት ደግሞ ከኦነቀሮ ጋር እጅና ጓንት በመሆን ይሰሩ የነበሩና በሙስና ውስጥ ቀጥተኛ ተሳታፊ የነበሩ እየተመዘበሩ እንደሆነም ለመረዳት ተችሏል። ግለሰቦቹ በባንክ የነበራቸውን ገንዘብ መዘረፋቸውን ከተረዱ በኋላ የቁጠባ ሂሳብ ያደረጉባቸውን ባንኮች ሲያነጋግሩ ቀጥተኛ መልስ እንዳልተሰጣቸው በመረት ገልጸዋል። አገሪቷ በመንጋው ኦነቀሮ መዳፍ ውስጥ ስላለች የአንድ ዘር የበላይነት ለማስፈብ በሚደረገው ሽሚያ ዜጎችም ለዘረፋ ኢላማ ተደርገዋል። አድማጮቻችን የምታዳምጡት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ራዲዮ ነው። የቀሮ ኦነግ ጣምራ አገዛዝ የካንጋሮ ፍርድ ቤት በህሊና እስረኞች ላይ የሐሰት ወንጀሎችን በማራባት ላይ እንደሆነ ተገለጸ። በአገሪቷ ውስጥ በአሁኑ ወቅት የቀሮ ኦነግ አገዛዝ የፈጠራ ወንጀል በመፍጠር አቃቢ ህግ ተብዬው ደግሞ የፈጠራ ወንጀሎችን በማቀነባበር የካንጋሮ ፍርድ ቤቱ በበኩሉ የሐሰት ፍርድ ለመስጠት እጅና ጓንቶ ነው እየሰሩ ነው። በጽንፈኞች እየተናወጠች ያለችው ኢትዮጵያ እውነተኛ ዜጎቿ ዋጋ እየከፈሉባት ነው። እስክንድርና የትግል ጓደኞቹ እነ ኢንጂነር ይልቃል በተጨማሪም ሊደቷ ያያሌውና ብዙ ሽንጹሃኖች በጠቅላይ ሚኒስትሩ ተዛዝ በውሸት ክስ በስቃይ ላይ ያሉ ሲሆን እስከዛሬ ድረስ ተጨባጭ መረጃ የቀረበበት የለም። የሐሰት ወንጀል ተቀምሮ ለእስር ተዳርጎ የነበረው ኢንጂነር ይልቃል ከእስራት እንግልት በኋላ የመፈታት እድል አግኝቷል። የቀሮ አገዛዝ ጽንፈኛ ቡድን ራሱ የፈጸመውን ወንጀል ለባልደራስ አማራል በመስጠት የበቀል ደባብ ለመፈጸም የሚካሄደው የቀሮ ኦነካንጋሮ ፍርድ ቤት ሂደት በመጋረጃ በስተጀርባ በሚቀርቡ መስካሪዎች እንደሚከናወን የተገለጸ ሲሆን በአገሪቷ ለተፈጸመው ወንጀሎች በቀጥታ ተጠያቂ የሆኑትን የቀሮ ኦነጋ አባላት ከሆኑት ከጁሃርና በቀለ ገርባ ጋር አብይ ሽምግልና መቀመጡ የውስጥ አዋቂዎች ገልጸዋል። በሌላ በኩል ደግሞ የቀሮ አገዛዝ በሐሰት ወንጀላል እስር የዳረገው ልደቱ አያሌውን ራሱ አሳሪው መንጋ ከወንጀል ነጻ ነህ ብሎ ያካሰናበተው በኋላ በቀሮ ኦነግ ጠቅላይ ሚኒስትር ተዛዝ ሌላ የወንጀል ፋይል ተከፍቶበታል። እስክንድርና የትግል ጓዶቹም ሆኑ ልደቱ በእና አብይ የቂም በቀል ፖለቲካ የታሰሩ ለመሆናቸው ብዙዎች ይስማሙበታል። የህሊና እስረኞቹ ለእስር ከመዳረጋቸው በፊት የበቀል እርምጃውን ለመፈጸም ሁኔታውን ለማመቻቸት በቂ ዝግጅት ሲደረግ እንደነበር ይታወቃል። ቀደም ሲል የቀሮ ኦነግ አገዛዝ ጠቅላይ ሚኒስትር በእስክንድር ላይ ዛቻ ሲያስደምጥ መቆየቱም ይታወሳል። የዘር ማጥፋትና ማጽዳት ወንጀል እየፈጸመ ያለው አገዛዝ ሁለገብ በሆነ የጥፋት ዘመቻ ላይ ነው ያለው ወገኖች በአገሪቷ ውስጥ ጠፊና ተዘራፊ ዜጎች ከኦሮምኛ ተናጋሪ ውጭ ያለው ነው ብለዋል። ይህ በእንዲህ እንዳለ በእስር ላይ የሚገኙት የቀሮ ኦነግ መሪዎች በእስር ቆይታቸው ወቅት በአንድ ላይ እንዲሆኑ የካንጋሮ ፍርድ ቤት መወሰኑ ከአገር የደረሰን ዜና ገልጿል። በመጨረሻም አሜሪካ ለኢትዮጵያ የምትሰጠው እርዳታ በ130 ሚሊዮን ዶላር ያህል መቀነሷ ከገለጸች በኋላ የዓለም ባንክም የገባው የእርዳታ ቃል ማጠፉን አስታውቋል። የሁለቱም አቋም ተያያዥነት እንዳለው ብዙዎች ግምታቸውን ሰጥተዋል። አሁን ካለው ሁኔታ አንጻር በአባይ ግንባታ ዙሪያ የተያዘው አቋም ኢትዮጵያን ብዙ ዋጋ ሊያስከፍላል ይችላል ያሉ ወገኖች ችግሩ የቀሮ አገዛዝ ግልጽ ያላደረጋቸው የድርድር ሂደቶች ውጤቶች ናቸው ብለዋል። በመከተልም የቄሮ ኦነጋ ገዛዝ በአገር ውስጥ ያሉበትን የፖለቲካ ጫና ለማስታገስ ሲል በአባይ ግንባታ ዙሪያ ያስደመጠው ፕሮፓጋንዳ መሰረተ ቢስ እንደሆነም ያሳያል ብለዋል። የቄሮ ኦነጋ ገዛዝ በአሜሪካና ግብጽ ፊት ሲቀርብ የሚያደርጋቸው መንበርከኮች ከራሱ ከአገዛዙ ባህሪ ጋር የተያያዘ እንደሆነም የገለጹ ወገኖች አብይ የአሜሪካኖች እጅ ሥራ በመሆኑ ከመሰጠው ትዕዛዙ ውጪ ሊያስብ አይችልም ብለዋል። የዓለም ባንክም በአሜሪካ ተዛዝ የሚንቀሳቀስ በመሆኑ የገባውን 2 ቢሊዮን ዶላር የኢኮኖሚ ማሻሻያ ብድር አግዷል። ለዚህ የተሰጠው ምክንያት የቄሮ ኦነጋ ገዛዝ ማድረግ ያለበትን የምንዛሬ ማሻሻያ ማዘግየቱ መሆኑንም የውስጥ አዋቂዎች ገልጸዋል። የዓለም ባንክና የአሜሪካ መንግስት በጣምራ በአባይ ድርድር ላይ ተቀጥተኛ ተሳትፎ ስለነበራቸውና የሁለቱም አመለካከት ወደ ግብጽ የሚያደላ በመሆኑ በቄሮ ኦነጋ ገዛዝ ላይ የተላለፈው የርዳታም ሆነ የሌላ የተራድኦ ድጋፍ አያስደንቅም ያሉ ወገኖች የአባይ ግድብ ሥራ ዕጣ ፈንታ በውጭ መንግስታት እጅ እንደወደቀ ያሳያል ብለዋል። በመከተልም የሀገሪቷን ኢኮኖሚ በሚያወድሙ ውሎችና በዘራፊ አገዛዝ ታጅቦ የተጀመረው የአባይ ግንባታ ሥራ ዕዳው ለትውልዱ ከመውደቁ በስተቀር የሚገኝ ትሩፋት አይኖርም ብለዋል። አድማጮቻችን ዜናው በዚሁ ይተካለላል። ከቀሪዎቹ ዝግጅቶች ጋር ለሚኖራችሁ ቆይታ መስጋናችን ይድረሳችሁ።
የጋላ ህዝብ ታሪክ። ጋላ የሚለው ስያሜ የጋላ ህዝብ መጠሪያ ሆኖ ለዘመናት አገልግሏል። በብዙዎች ዘንድ ጋላ የሚለው ስያሜ ምንጭ ራሱ የጋልኛ ቋንቋ ነው ተብሎ ይታመናል። የጋላ ታሪክ አጥኚና የጋላ ብሔርተኝነት አቀንቃኝ እንዲሁም ራሳቸው የጋላ ጎሳ ተወላጅ የሆኑት ፕሮፌሰር መሐመድ ሐሰን The Oromo and the Christian Kingdom of Ethiopia በሚል ባቀረቡ ጥናታዊ ጽሑፍ ላይ ጋላ የሚለው ቃል ምንጩ የጋልኛ ቋንቋ መሆኑንና ገላን የተባለውን ስያሜ ላይ የተወሰደ ነው። በግላን ወንዝ አካባቢ የሰፈሩ ህዝቦችን ለመግለጽ የሚያገለግል ስያሜ ነው ብሎ አስረድተዋል። በ1460 አንቶኒዮ ዲአባዲ የተባለ ፈረንሳዊ አሳሽ ወደ ከፋ ሄዶ ባደረገው ጥናት ጋላ የሚለው ቃል የጦርነት ለቅሶ ማለት ነው። ጋሎች ራሳቸው በጦርነት ጊዜ ለቅስቀሳና ለለቅሶ የሚጠቀሙበት ስያሜ ነው፣ ከራሳቸው አንደበት ሰምቻለሁ ሲል ምስክርነት ሰጥቷል። ሌሎች ደግሞ የቃሉ ምንጭ ሶማሊኛ ነው ይላሉ። በሶማሊኛ ጋል ማለት እስላምም ክርስቲያንም አይሁድም ያልሆነ ይሄ ነው የሚባል እምነት የሌለው ማለት ነው። በአስረኛው ክፍለ ዘመን መጨረሻ ሶማሌዎች ከታጁራ ባሕረ ሰላጤ ሲመጡ እስላሞች የነበሩ ሲሆን ጋሎችን በበርበራና በሰሜናዊ ሶማሊያ የእንግሊዝ ሶማሌ በጋርዳይፍ አካባቢ ለመጀመሪያ ጊዜ ሲያገኟቸው እምነት የሌላቸው በከብት እርባታ የሚተዳደሩ ሕዝቦች ስለነበሩ ጋል ወይም ጋላ ብለው ጠሯቸው የሚል ትንታኔን የተለያዩ የታሪክ ባለሙያዎች ይሰጣሉ። ከዚሁ ጋር ተያይዞ ቃሉን ከአረብኛው ቃላ ጋላ ከሚለው እምቢ ማለትን ከሚገልጽ ቃል ጋር ያያይዙታል። ሶማሌዎች የጋላ ነገድ እስልምናን እንዲቀበሉ ሲጠይቋቸው እምቢ ስላሉ ነው ቃላ ጋላ ያሏቸው የሚልም በአንዳንድ የታሪክና የቋንቋ አጥኚዎች የሚቀርብ አስተያየት አለ። ሌላው ጋላ ማለት በጋልኛ ወደ ቤታችን እንግባ የሚልን ሐሳብ ሊገልጽ ከሚችል የጋልኛ ቃል የመጣም ነው የሚሉ አሉ። በአፋርኛም ጋሊ የሚል ቃል አለ። ትርጉሙም እንግዳ መጤ ማለት ነው። እንግዲህ ጋላ የሚለው ቃል ምንጩን በሚመለከት የተለያዩ ታሪክ አጥኚዎች የተለያየ ሐሳብ ቢያቀርቡም ሁሉም የሚስማሙበት ግን ጋላ የሚለው ቃል በአማርኛም ይሁን በግዕዝ ውስጥ እንደማይገኝ ነው። በመሆኑም በአሁኑ ዘመን ያሉ የጋላ ፖለቲከኞች ጋላ የሚለው ስያሜ አማራ ነው የሰጠን የሚለው ፕሮፓጋንዳ ምንም አይነት ታሪካዊ ማስረጃ የሌለው መሠረተ ቢስ ውንጀላ ነው። ይህን መሠረተ ቢስ ውንጀላ በማቅረብ ጋላ የሚለው ስያሜ ወደ ሌላ መቀየር አለበት የሚል እንቅስቃሴ አድርገው ኦሮሞ የሚለውን ቃል መርጠዋል። ይህን የስም ቅየራ ግን ሌላው ኢትዮጵያዊ እንዲቀበል መገደድ የለበትም፣ መቀበልም የለበትም። ምክንያቱም የጋላ ሕዝብ ባደረጋቸው ወረራዎች የዘር ማጥፋት ወንጀል ስለፈጸመና ይህም በታሪካዊ ማስረጃዎች የጋላ ሕዝብ ፈጸመው ተብሎ ስለተመዘገበ ስያሜውን የመቀየር ዓላማ የጋላ ሕዝብ ከፈጸመው የዘር ማጥፋት ወንጀል ተጠያቂነት ለማምለጥ የሚደረግ የስም ቅየራ ስለሆነ ነው። የአማራ፣ የሲዳማ፣ የሃዲያ፣ የከምባታ፣ የወላይታ፣ የጉራጌ ወዘተረፈ በአጠቃላይ የኢትዮጵያ ሕዝብ ይህንን ጋላ የሚል ስያሜ ቅየራ መቀበል የለባቸውም። በተለይም በጋላ ወረራ የዘር ማጥፋትና የመሬት ነጠቃ የተፈጸመበትን የአማራ ሕዝብ እንወክላለን የሚሉ ድርጅቶች የጋላን ሕዝብ በትክክለኛ መጠሪያው የጋላ ሕዝብ ብለው ነው መጥራት ያለባቸው። ጋላ የሚለውን ስያሜ ካስጣሉን ጋላ ወሮናል የሚለው ማጠንጠኛ አስጣሉን ማለት ነው። በመሆኑም የአማራ ድርጅቶችም ሆኑ የደቡብ ኢትዮጵያ ድርጅቶች በጋላ ወረራ የተነጠቁት መሬቶች ላይ የባለቤትነት መብት አለም ብለው የሚያስቡ ከሆነ በድርጅታቸው ፕሮግራማቸው ላይ ጋላ የሚለውን ቃል ማስፈር አለባቸው። በዓለም አቀፍ ሕግ የስም ቅየራ መብት ቢሆንም የትኛውም የስም ቅየራ በቀጥታ ተቀባይነት የሚያገኘው በቅንነት የተደረገና በሌላኛው ወገን ተቃውሞ ያልቀረበበት ሲሆን ብቻ ነው። ከወንጀል ለመሸሽ ወይም ከተጠያቂነት ለማምለጥ የሚደረግ የስም ቅየራ በዓለም ላይ ባሉ ሀገራት ሁሉ የተከለከለ ነው። በመሆኑም ሌላው ኢትዮጵያዊ በተለይም በጋላ ወረራ የዘር ማጥፋትና የመሬት ነጠቃ የተፈጸመባቸው ሕዝቦች ይህን የአንድ ወገን የስም ቅየራ መቀበል የለባቸውም። ለምሳሌ አርመኖች በኦቶማን ቱርክ የዘር ማጥፋት ተፈጽሞባቸዋል። ቱርኮች ስማቸውን እንቀይር ቢሉ አርመኖች ያን ስም ቅያሬ ሊቀበሉት አይችሉም። ምክንያቱም ቱርኮች በአርመኖች ላይ የፈጸሙት የዘር ማጥፋት በታሪካዊ ማስረጃዎች ሁሉ የሰፈረው ቱርኮች ተብሎ ነው። በመሆኑም የስሙ ምንጭ ጋልኛ ሆኖ ሳለ ጋላ የተባለውን ሲያሜ ለመቀየር የተፈለገበት ምክንያት ከታሪክ ተጠያቂነት ለማምለጥና በዳይ የነበረን ተበዳይ አድርጎ ለማቅረብ የታሰበ ሴራ ነው። የአማራ ድርጅቶችም ሆኑ ሌሎች ይህንን ማስተካከል አለባቸው ሲሉ ጸሐፊው ሐሳባቸውን ይቋጫሉ። እንደ ትምህርት መሰጠት ያለበት ገዳ ወይስ ፍትሐ ነገሥት? ገዳ እድሜያቸው ከ40 እስከ 48 የሆኑ ብዙ መግደላቸውን የተቆረጠ አንገትና የወንድ ብልት እንደ ማስረጃ በማቅረብ ሉባ መሆናቸውን ማስመስከር የሚችሉ ነውጠኛ ወንዶች ከነሱ በፊት ያሉት ትውልዶች ያልወረሩትን የሌላ መሬት ደም ከጠጡ በኋላ ዘመቻ ያካሄዱ ማንነትን፣ ቋንቋን፣ ባህልንና ስልጣኔን በተሳካ ሁኔታ የሚያጠፉበት መሬቱን ብቻ ሳይሆን ሰውንም በመውረር ገርባ ወይም ባሪያ አድርገው የሚይዙበት ስርዓተ ማህበር ነው። ፍትሐ ነገሥት ስፋቱና ጥልቀቱ ወደር የሌለው በጽሑፍ የሰፈረ ጥንታዊ የኢትዮጵያ ስነ መንግሥት መመሪያ ነው። የኢትዮጵያ ፍትሐ ነገሥት ፍትህ ስጋዊና ፍትህ መንፈሳዊ በመባል በሁለት አበይት ክፍሎች የተከፈለ ሲሆን ፍትህ ስጋዊ ፍርድ፣ አስተዳደርና ሰላማዊ የስልጣን ሽግግር የሚስተናገድበት ክፍል ነው። የገዳ ስርዓት የአንድ ህብረተሰብ ግማሽ ክፍሎች የሆኑትን ሴቶችን ከማንኛውም የፖለቲካ ተሳትፎ ብቻ ሳይሆን የንብረት ባለቤት እንዳይሆኑ ሙሉ በሙሉ ያገደ ስርዓት ነው። በገዳ ስርዓት ሴት ልጅ መሪ መሆን ብቻ ሳይሆን የንብረት ባለቤት የመሆን መብት የላትም። በፍትሐ ነገሥት ግን ያንድ ህብረተሰብ ግማሽ ክፍሎች የሆኑት ሴቶች ከወንድ እኩል የንብረት ባለቤት የመሆን፣ ከወንድ እኩል ንብረት የመካፈልና የአገርና የመንግሥት መሪዎች የመሆን መብት አላቸው። የገዳ ድርጅት ሉባዎች ውሃና ለመሬት ፍለጋ እንዲሁም ባሪያ ለመፈንገል በየስምንት ዓመቱ ወረራና ሰፈራ የሚያደርጉበት ሥርዓት ነው። የሰውን ልጅ ገርባ ባሪያ ሙሉ ሰው ያልሆነ እና ቦረና ሙሉ ሰው የሆነ ብሎ የሚከፍለው የገዳ ሥርዓት ማኅበር ሉባዎች በየስምንት ዓመቱ ወረራ ሲያካሂዱ ማርከው በርስታቸው ላይ ገርባ የሚያደርጓቸው ነባር ነገዶች ከነቤተሰቦቻቸው ባሪያ አድርጎ የመሸጥ ያልተገደበ መብትን ለአባገዳው ሲሰጥ ሰው ሁሉ በጥንተ መሠረቱ እኩል ነው በሚለው እሳቤ የቆመው ፍትሐ ነገሥት ግን ባሪያ ነጻ የሚወጣበትን ሥርዓትና ሁኔታ የሚደነግግ ሕግ ነው። ስለዚህ በዚህ ዘመን ላሉ ልጆች እንደ ትምህርት መሰጠት ያለበት ሰውን ገርባ ወይም ባሪያ ሙሉ ሰው ያልሆነ እና ቦረና ሙሉ ሰው ብሎ የሚከፍለው ያንድ ህብረተሰብ ግማሽ ክፍሎች የሆኑት ሴቶችን ከማንኛውም የፖለቲካ ተሳትፎ ብቻ ሳይሆን የንብረት ባለቤት የመሆን መብታቸውን በተሳካ ሁኔታ የደፈጠጠው ከ28 በላይ ነባር ማንነቶችን በተሳካ ሁኔታ ያጠፋውና ሰው ከነርስቱ እንዲወረርና በገዛ ርስቱ ባሪያ እንዲሆንና እንደ ማንኛውም ዕቃ አባገዳው ባሻው ጊዜ ከነቤተሰቡ ገበያ አውጥቶ እንዲሸጠው የሚፈቅድ ወይስ ሴቶች ከወንድ እኩል የንብረት ባለቤት የመሆን ከወንድ እኩል ንብረት የመካፈል የአገርና የመንግሥት መሪዎች የመሆን መብት የሚሰጠውን ሰው ሁሉ በጥንተ መሠረቱ እኩል ነው በሚል እሳቤ ላይ በመመስረት ባሪያ ነጻ የሚወጣበትን ሥርዓትና ሁኔታ የሚደነግገው ፍትሐ ነገሥት? በእኔ እምነት በዚህ ዘመን ያሉ የኢትዮጵያ ልጆች አገር በቀል የሆነ የሥነ መንግሥት እሳቤ መማር ካለባቸው ከዘመኑ የቀደመውን የሰውን መብት የሚያስጠብቀውን ፍትሐ ነገሥትን እንጂ እንኳን ለዚህ ዘመን ለድንጋይ ዘመን የማይመጥነውን የወንድ ልጅ ብልትና አንገት የሚቆረጥበትን ለሰው ልጅ ደረጃ የሚያበጀውን ከ28 በላይ የኢትዮጵያ ነገዶች ቋንቋ፣ ባህል፣ ስልጣኔና ማንነት በተሳካ ሁኔታ የጠፋበትን ገዳ የሚባለውን አውዳሚ የወረራ ሥርዓት መሆን የለበትም።
ከ16ኛው ክፍለ ዘመን በፊት በኢትዮጵያ ያልነበሩና በኢትዮጵያ ማፈር ባልተፈጠሩ መጤና ወራሪዎች የሚጠፋ ቋንቋና ማንነት በመንጎ በመንጋ የደቦ ጮህትም የሚፈርሳ ሀገር የለንም። በቀድሞ ስሙ ጋላ በተሻሻለው ባሁን ስሙ ኦሮሞ የሚባለው ጎሳ ወደ አገራችን የገባው በ1522 ዓመተ ምህረት ነው። ይሄ ወራሪና ተስፋፊ ጎሳ ሀገራችን ከገባ በኋላ እንዳሜባ ራሱን ያራባ ታባቶቻችን አጽመርስተ ላይ ከመስፈሩም በላይ ለመስፋፋት ሲል በሀገራችንና በነባር ኢትዮጵያውያን ላይ የከፋ የጭካኔ ጥፋት ፈጽሟል። ይህ የገዳይነትና የተስፋፊነት በደም ከትውልድ ትውልድ የሚሸጋገር ባህሪ በዘመናችንም በነሱ ልጅና የልጅ ልጅ ኢትዮጵያውያን እየተገደሉ ነው። እንግዲህ ሀገራችን ወደ ኋላ ከጎተቷት ዋነኛ ምክንያት አንዱ ይሄ ነጥቆ አዳሪነት፣ ስግብግብነት፣ ተስፋፊነትና ሁሉንም ነገር የኛ ነው የሚል አባዜ ነው። ይሄ ደግሞ የህልና ችግር፣ የስነ ልቦና ቀውስ እንዳለ የሚያሳይ ክፉ አመል ስለሆነ ይህንን ነገር ትኩረት ሰጥቶና መዝኖ የሚገባቸው መልስ አለመስጠትና አለመቃወም መስማማትን ይወክላል። ከዚያም በላይ ነብር ለፍየል ይራራል ብሎ እንደ መጓጓት ነው። ብዙ አጋም እያስከፈለ ሀገሪቱንም ከአመት ወደ አመት እንደ ካሮት ጉዞዋ ቁልቁል እንዲሆን እያደረገ ነው። በማን ከተባልን በኦሮሞና በትግሬ ተገንጣዮች። ጃፓን ከ80 ዓመት በፊት ከኛ ያነሰ ህዝብና እድገት ነበራት። ቻይናም ከ50 ዓመት በፊት የማኑፋክቸሪንግ እድገት ስላልነበራት ማኦ ሴቲንግ ትኩረታቸው በእርሻ ክፍለ ኢኮኖሚ ነበር። እንዲሁም ደቡብ ኮሪያ ከ50 ዓመት በፊት አይደለም የኢኮኖሚ እድገት የመኖር ዋስትናዋ እንኳ የመከላከል በማትችልበት ደረጃ ስለነበረች በጀኔራል አማን ሚካኤል አምዶ መሪነት በእኛዋ ኢትዮጵያ ድጋፍ የተደረገላት። በአሁኑ ሰዓት እነዚህ የጠቀስኳቸው ሀገራት በዓለም አሉ ከሚባሉ ሀብታም ሀገሮች ውስጥ ናቸው። ታዲያ ትናንትና ሰጪና ለጋሽ ነበር ነው እኛ ለምን አሁን ወደ ወደቅንበት ዝቅጠት ተዳረግን ብለን አለማሰባችን የሁሉንም አግራሞት ሆኗል። የክህደት የጥላቻና የውሸት ፕሮፓጋንዳ የሀገሮች የእድገት መለኪያ ቢሆን ኖሮ በካሃዲዎቹ የትግሬ ወያኔዎች አገዛዝና በአሁኑ የምስራቅ አፍሪካ ሽብርተኛው አልቄሮ የበላይ ጠባቂ በሆነው የወሬ ቋቱ አብይ አህመድ አገሪቷን በየዓመቱ ተሸላሚ ያደርጉልን ነበር። ነገር ግን የሽብርተኛው አልቄሮ የበላይ ጠባቂ አብይ አህመድም ሆነ የትግሬ ወያኔ ከአንድ ምንጭ ተቀዱ በመሆኑ ከድንቁርና የተነሳ የከታሪክም ከስህተታቸውም የሚማሩ ባለመሆናቸው ጽንፍ በረገጠ ዘረኝነትና አድሎኝነት ሀገራችንን ገደል አፋፍ አድርሰዋታል። ለዚህ እኔ የሚያስብል ረሃብተኝነት ደግሞ ከውስጥም ከውጭም ደጋፊና የጥፋት ተባባሪ አላቸው። ለዚህ ነው የወያኔ ትግሬ አገሪቱን ዘርፈውና አራግተው ከጉሪያቸው ሄደው ያለ ጥያቄ የመሸጉት። በእግራቸው በለውጥ ስም ተኮናንቦ የመጣው ጽንፈኛ የኦነግና የሽብርተኛው አልቄሮ ጥምር አገዛዝም ከሁለት ዓመት በላይ በሁከትና ከጥፋት ከዘር ማጥፋትና ማጽዳት እርጉም ሥራ ውጭ የሠራው አዲስ ነገር የለም። እናቱ ሰባተኛ ንጉሥ እንዲሆን እንጂ ሀገር እንዴት እንደሚመራ ያልነገሩት የአልቄሮ የበላይ ጠባቂው አብይ አህመድ ዘመን ዜጎች በአሰቃቂ ሁኔታ ሲታረዱ፣ ሲቆራረጡ፣ ጩኸታቸው፣ ለቅሷቸውና ዋይታቸው ሲንር፣ የደም ጎርፍ በአገሪቷ ላይ ሲፈስ ብቻ ነው የሚታየው የሚሰማው። ይሄ ብቻም አይደለም። የዜጎች አስከሬን ሳይነሳ እንባቸው ሳይደርቅ ከኤርትራም ሆነ ከአረብ አገራት ጋር የኢትዮጵያው ሕዝብ የማያውቀው እንዲያውቅም የማይፈለግ የተለያዩ ድብቁሎች ተደርገዋል። ለዚህም ረብጣ የገንዘብ ድጋፍ ላይ የተመሰረተ ወደፊት ብዙ ጠላት የሚያመጣብን ብዙም ዋጋ የሚያስከፍለን የሀገር ክህደት ፈጽሟል። ስለዚህ ወደርንም ጠላንም ነገሩን ብናሽሞነሙነው ብንሸፋፍነው ሀገር የመምራት አቅም የሌለውን ችሎታ ያለው አስመስሎ መኳኳሉ የሚሆን ነገር አይደለምና በጋላ ኦሮሞችና በትግሬ ወያኔዎች አገዛዝ እኛና እነሱ በሚል አግላይ የጥላቻ መርሆ ስለሆነ የሚመሩት እነዚህ የሀገራችንና የሕዝባችን ጣምራ ጠላቶች እንደሆኑ ለሕዝባችን ማስተማር፣ ማንቃትና ተደራጅቶ መመከትና ተገቢው ምላሽ እንዲሰጥ ለማድረግ ሐቅንና እውነትን መናገር እንድፈር እንልመድ። ድሮና ዘንድሮ አንድና ያው ሊሆኑ እንደማይችሉት በዚህ ባንዳና ዘረኛ በገነነበትና በተበራከተበት የጊዜ ጎዶሎ አማራው ወገን እንደሌለውና ከሌላው ጋር አንድ የሚያደርገውም የሚያመሳስለውም ተፈጥሯዊም ታሪካዊም አንድነት እንደሌለው አስተማረ እንጂ እንዳላስተማሩት፣ አሰለጠነ እንጂ እንዳላሰለጠኑት፣ በአጠቃላይ ሰው አደረገ እንጂ ሰው እንዳላደረጉት እንዲያውቅና ራሱን በራሱ ህልውናውን እንዲጠብቅ ማድረግ የወቅቱ ተቀዳሚ ተግባራችን ነው። ብቻኛው መውጫ መንገድና መፍትሄው ይሄ ብቻና ብቻ ነው። ከ50 አመት በላይ አማራው የሚበጀው ሳይሆን የሚፈጀው ነው የሆነበትና ይሄንን ዛሬውኑ በአንድነት ተነስተው ማስቆም ግድ ይለዋል። የሚያስለቅሰው ማስለቀስ የሚገድለው መግደል ራስን መከላከል በመሆኑ ሞራላዊም ሃይማኖታዊም ተፈጥሯዊም መብት ነው። አማራው ለዚህ ሰቅጣጭ ጥቃት የተጋለጠው እንደሌሎቹ ብሔር ስለሌለውና ማንነቱን ስለማያከብር አይደለም። ቀደም ብሎ በብሔር ያልተደራጀው አባቶቻችን በደማቸው የሰሯትን ሀገር እኛ በብሔር ተደራጅተን ላለማፍረስ የታሪክ አደራ ስላለብን ብቻ ነው። ይህንን ወፍራም ሐቅ አማራ የሚባል ብሔር የለም እያሉ የውሻ ጩኸት የሚያላዝኑት ሁሉ መራራ ጉርሻ ወይም የጉሮሮ ምርቅ ቢሆንባቸውም ዋጥ ማድረግ ግን ግድላቸዋል። አንድ ሰው የመንጋስ ተሳሰብን ከተቀላቀለ ህሊናው ይከዳዋል። አስተሳሰቡ ሰዋዊ ሳይሆን አውሪያዊ ነው የሚሆነው። ልክ እንደምናየው የኦሮሞ ቅጥ ያጣ ሞራል የለሽ መንጋ ማለት ነው። የዚህ መንጋስ ተሳሰብ ሰለባ የሆነውና በዘረኝነት የሰከረው የአልቄሮ ሁለተኛው አዝማች ሽመልስ አብዲሳ ባለፈው አመት ባልተሳተፈበት ባልነበረበት ጦርነት ነፍጠኛውን በሰበርነው ቦታ ላይ ሰበርነው ሲልና የድል አጥቢያ አርበኝነቱን በአደባባይ ሲነግረን ከኛ በኩል አማራውን እንወክላለን እያሉ በስሙ የሚነግዱ ድርጅቶች፣ ፓርቲዎች፣ ቡድኖችና ፖለቲከኞችና ባዮች ይህ ምን ማለት ነው ብለው የመጠየቅ ሞራል እንኳን ሳይኖራቸው በመቅረቱ ዛሬ የበለጠ አፉን ከፍቶ አማርኛና አማራ የሞተ ነው፣ በዚህ ላይ አስበን እየሰራን ነው፣ በተቃራኒው ጋልኛ ያደገና እየተስፋፋ ነው፣ ኦሮሞን የምትመስል ኢትዮጵያ ለመፍጠር እየጣርን ነው በማለት አማራና አማርኛ ላይ ያላቸውን መንግስታዊ የመረረ የጥላቻ አቋም በግልጽ ነግሮናል። ይባስ ብሎም በአዲስ አበባ ጉዳይም ቢሆን የጋላ ኦሮሞ ለማድረግ እየሰሩ እንደሆነ ካልሆነ ግን ዋጋ አልባ ከተማ ሊያደርጓት እንዳቀዱም ነግሮናል። ባልበላው ጭሬ ላፍስሰው መሆኑ ነው። እንደሚታወቀው አዲስ አበባ በአዲስ መልክ ተስፋፍታ የተመሰረተችው በ1879 ዓመተ ምህረት በእቴጌ ጣይቱ ሐሳብ አቅራቢነት በአጼ ምኒልክ ይሁን ታጻይጭነት ቢሆንም ከዛ በፊት ምንም ነገር አልነበራትም ማለት ግን አይደለም። ከ600 ዓመት በፊት የአዲስ አበባ አካል የሆነው እንጦጦ የአጼ ዳዊት መናገሻ ስለነበረ ነው አጼ ምኒልክ የአባቶችን ከተማ ማገኘት አለብኝ ብለው ነው እንጦጦ በመምጣት የሰፈሩት። አዲስ አበባንም ሲመሰርቱ ጫካ መንጥረውና ከዱር እንስሳት ጋር ተጋፍተው እንደሆነ ታሪካዊ ሰነዶች ይናገራሉ። ተስፋፊና ጽንፈኛ ወራሪዎች ኦሮሞ ተፈናቅለው ነው የሚሉት ተረት ተረት ከመሆን ያለፈ ትርጉም የለውም። እንኳን አዲስ አበባና ወለጋ ማሩሲን በአጠቃላይ ኦሮሚያ የሚሉት መሬት የነሱ አይደለም። ኢትዮጵያ ሀገራችን አይደለችም፣ ታሪኳም ታሪካችን አይደለም ካሉም ሀገራቸውን ፈልገው እስካሁን ለኖሩበት ካሳ ከፍለው ለቀው መሄድ ይገባቸዋል። ስለሆነም ሽመልስ አብዲሳና ቡድኑ እንደሚያስቡት አዲስ አበባ በቀላሉ ዋጋ አልባ ሊያደርጓትም ልትሆንም አትችልም። ባለቤት ያላት ስለሆነ ቅዠት ሆኖ እንደሚቀር እናምናለን። እኔን ግን በእጅጉ የሚያሳዝነኝ ምሁራን ከተባሉት ተሰብሳቢዎች ውስጥ ጠቅላይ ሚኒስትር ተብዬውን ጨምሮ ሰዋዊ አስተሳሰብ ያለው አንድን ጠፍቶ ንግግሩን እየሰሙ ሲያጨበጭቡ የነበሩት መንጋዎች ናቸው። እንግዲህ ዘረኝነትና ጥላቻ ማግለልና መድሎ ቅሚያና ነጠቃ ለየት ባለና ተቋማዊ በሆነ የሕግ ሽፋን ጭምር ተሰጥቶት ከልክ በላይ ጣራ የነካባት ኢትዮጵያ በዘግናኝነቱ ወደር የሌለው በደመ ነፍስ የሚጓዝ የኦሮሞ መንጋ ተፈጥሯል። ይሄ ሽብርተኛ መንጋ ከሀገርም አልፎ በውጭ ሀገራትም የሚፈጸመው የሽብር ተግባር እየታየ ነው። ይሄ በስነ ምግባር ተቆጥቶ ያላደገ አረመኔ ጨካኝ ይሉኝታ ቢስ ስብስብ በመሆኑ ዘረኝነትና ጥላቻ እንደ ቋያሳት ሀገሪቷን ከጫፍ እስከ ጫፍ እየለበለባት ነው። በታላቅነቷ በአኩሪ የታሪክ ባለቤትነቷ የምትታወቀው ሀገራችን የዘረኝነትና የጥላቻ ፈረስ በሚጋልቡ ውስጠ ባዶ የኦሮሞ መንጋ እየተናወጠች ትገኛለች። በመሆኑም ይህን ጠባብና ጽንፈኛ የኦሮሞ ዘረኝነትና ጥላቻ የመንጋ አስተሳሰብና እርምጃ በስሙ እየጠራ ልናወግዘው ልንዋጋው ይገባል። መቼም መልካም ነገር ሁሉ መስዋዕትነት ይሻል። ስኬት ያለ መስዋዕትነት የሚታሰብ ነገር አይደለም። መልካም ነገር ሁሉ ክፍያን ይጠይቃል። አባቶቻችን መልካም ነገር ለማቆየት ጊዜያቸውን ብቻ ሳይሆን ሕይወታቸውንም ጭምር አሳልፈው ሰጥተው ይችን አገር አቆይተዋል። የነዛ ልጆች ነን የምንልኛ ግን በነፈሰበት የምንነፍስ ፍጥረቶች ሆነን የማንም መሳቂያና መጫወቻ እየሆነብን ያለውን ሰከን ብለን ማየት የተሳነን በውሸትና በቅጥፈት ልባችን የሚገዛ ዝንጉና ተላላ መሆናችንን ጠላቶቻችን በሚገባ ጠንቅቀው ስለተረዱን ኦሮሚያ በሚባለው የተፈጸመውን የጭካኔ ግድያና በአይነቱ የተለየ የዘር ማጥፋት ከማውገዝና ሐዘኑን ከመካፈል ይልቅ ለቅሶና ሐዘናችሁን የሚያስረሳና የሚያካክስ እንባችሁን የሚያደርቅ ከሞት የበለጠ የመዝናኛ ፓርክ ከተማችን ሰርቼላችኋለሁና መጣችሁ ተደሰቱ ነው ያለን። አነብናቢውና በአፍ አገልግሎት ሀገር መራለሁ የሚለው ያልቀረ የበላይ ተባቂ አብይ አህመድ ይሄ ነገር የመምራት አቅም የሌለውና ንግግር ለማድረግ መቸና እንዴት እንደሆነ ለይቶ የማያውቅ ጠቅላይ ሚኒስትር ተብየው አገር በለቅሶ ላይ ያለ በሐዘን ድባብና ጭንቀት ውስጥ ባለበት ወቅት ሰዎች እንደ ሀባሀባ አካላታቸው ባረመኔዎች ኦሮሞዎች ቢላዋ በሚቀደድበትና በሚቆራረጥበት ሰዓት ይህንን የመሰለ አስመሳይ ቀጣፊና የአፍ ሰባኪ የገዳዮች ተባባሪ ሆነ የአገር መሪ ነኝ የሚል ግለሰብን ዜጎች አይተው ምንም አይነት የሰላምና የዜግነት ዋስትና ይሰማቸዋል ይኖራቸዋል ተብሎ አይታሰብም። ይልቁንስ በሐዘንና በለቅሶ በተቀመጡ ቤት ቦታቸው ውስጥ ገብቶ እስክስታ የመጣ እንዳሳያቸው ይቆጥሩታል ብለን እናስባለን። ጥበበኞቹ አማራ አባቶቻችን ደስታና መከራ ባገኙ ቁጥር ሁለቱንም በመጠንና በእርጋታ ይቀበላሉ እንጂ በደስታ ጊዜ ፈንጠዝያ በመከራ ጊዜ ጭንቀትና ቁዘማ አያበዙም ነበር። ነገር ግን ዛሬ የነዛ ጥበበኛ ልጆች የገጠመን ክፉ የመጤ ወራሪ የልጅ ልጆች በእናት ወድ ላለ ጽንስ እንኳን የማይራሩ ለአክመ ደካሞች የማያዝኑ የሃይማኖት አባቶችንም የማይፈሩ የናዝሊ ሂትለር አመር ወላሾች ድርጊቱን ለማስናቅ በማንም ህዝብ ላይ ያልተደረገ የግፍና የጭካኔ አረመኔያዊ ድርጊት ያለምንም ከልካይ እንዳው ማበረታቻ መንግስታዊ ሽፋን እየተሰጣቸው ከገደሉም በኋላ የንጹሃን አስከሬን ላይ ፎቶ የሚነሱ ቪዲዮ የሚቀርጹ እንጥፍጣፊ ርህራሄ በውስጣቸው የሌለ አረመኔዎች ይህንን የሚፈጽሙትን አሳፋሪ ተግባር እንደ ጀግንነት መቁጠራቸው በተፈጥሯቸው በደም ከትውልድ ትውልድ እየተሸጋገረ የሚወርሱትና ህይወታቸው ሙሉ የሚሸከሙት የሰነ ምግባር ዝቅጠትና የሞራል ውርቀት ወይም ልሽቀት የሚጠገን ስለማይሆን ወደፊትም በዚህ ቀን ወይም ግዜ ጥፋታቸውና ጭካኔያቸው ይቆማል ብለን ከመአሰብ ይልቅ እየለመርነውና እየተዋሃደነው እንድንሄድ የመደመር ሳይሆን የመቆመር ፖለቲካ አራማጁ ፋሽስቱ አብይ አህመድ ይሄ የዘር ማጥፋት ድርጊት ተብሎ እንዳይወራም እንዳይነሳም የተለያዩ ሽፋንና ማዘናጊያ በእኛ ላይ ከመአድረግም አልፎና ዘሎም ያለም አቀፍ ማህበረሰብም ትኩረት እንዳያደርግ ለማጭበርበር እየተንደፋደፈ ይገኛል። ከዚህ ሁሉ ናዛዊ ተግባርም አልፈው ከምን ታመጣላችሁ ህብር ተሞልተው ገዳ የሚባል የወራሪ ቀማኛና ነጣቂ ባህል በማን አለብኝነት የሌላውን እምነትና ባህል ማንነት ደፍጥጠው ለመጫን በስርዓተ ትምህርት አካተው ብንገላችሁም ተቀበሉ ውደዱን ይያሉን ነው። ይሄ ደግሞ በፍጹም ተቀባይነት የለውም የትም አያደርስም። የገዳ ስርዓት በ15ኛውና 16ኛው ክፍለ ዘመን ከ20 በላይ ነገዶችን በሞጋሳ የደመሰሰ የዋጠ ሴቶችን እንደቃ የሚቆጥር ከጋራው ስርዓት የከፋ የባዕዳን አምልኮ የሚያመልክ ድንጋይ ቅቤ መቀባ ዛፍ ላይ ጭሌ ማሰር የበሬ ደም እየጠጡ በደም ሰክረው ሰው መግደል ጀግንነት ነው ብሎ የሚያምን ከክርስትናም ከእስልምና ማስተምሮ የወጣ የማይገናኝ የጨካኝና የነጣቂዎች የቀማኞች ባህል እንጂ ገዳ በፍጹም ስርዓትም አይደለም። አቁል ለመናገር ገዳ በሥርዓት ትምህርት ቢካተትና ሊያስተምሩንም የተዘጋጁት እሺ ብለን ብንፈቅድላቸውም የዘጠኝ ወር ነፍሰ ጡር ሴት እንዴት እንደምትታረድ ወልዳ የተኛች አራስ ሴት እንዴት በድንጋይ ተቀጥቅጣ እንደምትገደል በመንጋ ሰው ግድሎ እንዴት ዘቅዝቆ መስቀል እንደሚቻል የወንድ ልጅ ብልት ቆርጦ በግንባር ላይ አድርጎ ለእጮኛ እንዴት እንደሚቀርብና እንደሚያገባ ሰው እንዴት በቆንጨራ እንደሚታረድና ሁልጊዜም በእጅ መያዝ ያለበት ብዕርና ደብተር ሳይሆን ቆንጨራ እንደሆነ የሰው መሬት እንዴት እንደሚወረር ዘር ማጥፋት እንዴት እንደሚቻልና ንብረት እንዴት እንደሚነጠቅ መንገድ እንዴት እንደሚዘጋ ከመኪና ላይ ኦሮሞና ኦሮሞ ያልሆነን እንዴት እየለዩ እንደሚገደል ነው ገዳ የሚያስተምረንና የሚሰጠን ዕውቀትና ትምህርት። ይህ ካልሆነና ገዳ ዜጎችና በዜጎችን በሥርዓት የሚያንጽ ከሆነ ሰው የሚያርዱት የእምነት ቤቶችን የሚያቃጥሉት የሃይማኖት አባቶችን የሚገድሉት በአጠቃላይ ተዘርዝሮ የማያቅፍልጣንን ሰይጣንን የሚያስንቅ የጭካኔ ግፍ እየፈጸሙ ያሉት የአባ ገዳ ልጆች አይደሉምን? በመሆኑም የእኛ መልስ የገዳ ትምህርት ይጠቅማል የባህሪ ለውጥ ያመጣል ከቀሮኛ ወደ ሰውኛ የሚለውጥ ነው ከተባል መሰጠት ያለበት በነውር ተግባር ላይ ለተሰማሩና የአውሬ ባህሪ ለተላበሱ ሰውን የመግደል ቆታቸው ወይም ግባቸው ምን ያህል ድረስና ስንት እንደሆነ ለማይታወቅ ቀሮ ለተባሉ የፋሽስት ግልገሎች ለነውረኛውና እብሪተኛው ሽመልስ አብዲሳ የበላይ ጠባቂያቸው ለሆነው አብይ አህመድና ለብልጽግና ትምርቱን መስጠት ይቅደም። የከተማችን መሬት ይወረሩ ዝምበሩ ዳቦ ከፍተንላቸዋል ለሚሉ ደዎች አጣራቅመው የሰሩትን ኮንዶሚኒየም የመኖሪያ ቤት ለሚዘርፉ ዋልጊዎችና የአይምሮ ለምሻል አለባቸው የሞይ ብልጣ ብልጦች ገዳ ከተቀመ ለነሱ ይሰጥ እንጂ በመጽሐፍ ቅዱስና በቅዱስ ቁርአን የተተከሰች ኢትዮጵያ የተቀደሰች ሀገር መሆኗ የተመሰከረላት ምድር ላይ በኦሮሞ ገዳ የጥንቁልናና የመተት እምነት እንድትበከልና እምነታችንና ማንነታችንን ሊያስቀይሩን በፍጹም ስለማንፈቅድላቸው ወደ መቀመቅ ሊያወርዱን እድል ሊሰጣቸው ስለማይገባ እነዚህን ውድመትና ጥፋትና ፋቂ ምንዱባኖች የክፋት ምንጭና የጭካኔ ስራቸውን ለመቆራረጥ ዛሬውኑ የጋራ ክንዳችንን እናንሳ። ይሄ በአባቱ ስም ባህልና ማንነት የሚያፈር ነውረኛ መንጋ ላይ በአንድነት ንነሳ። ሰላምና ክብር ለኢትዮጵያ።
Yeah. አርማጮቻችን ከስቱዲዮ ስቶኮልም ከተማ የሚተላለፈው የኢትዮጵያነት ሬዲዮ ሳምንት አስጨጭት ወደ ማጠናቀቅ ተቃርበናል። የፊታችን አርብ ለሚከበረው የዘመን መለወጫ በድጋሚ እንኳን አደረሳችሁ ይያል መልካምነታችን ገልጻለን። የሸኘን ያለውን አመዘበን ዮሐንስ ውስጥ ያከናወናቸውን ተግባሮች መለስ ብሎ መቃኘት ተቃሚም ነው ብለን እንገምታለን። እንደራሴ ለነጻነት መከበር እንዲሁም ወገኖቼ ኢትዮጵያውያንም ከረመናዊ የኦነቄ ሮግናዚያው ያገዛዝ ነጻ እንዲወጡ የድርሻ ምን አክነኛሉ ብለን ያንዳንዳችን ራሳችን መጠይቅ ይገባናል። የምንቀበለው ዘመን ማርቆስ ያንዳንዳችን ለሀገራችን ለኢትዮጵያ ደግሞ የተሰጠ ታላቅ ታሪካዊ ኃላፊነት ለመወጣት ከወሬ ባለፈ ተግባር ማከናወን ይጠበቅብናል። የዘር ማጥፋትና የዘር ማጥፋት ዘመቻ ከፍቶ ህልናው መጥፋት አደጋ ላይ ያደረሰንን የነቅ የራገዛዝ ማስወገድና የጥንታዊት ሀገራችን ኢትዮጵያ ዳግም ሳይማረጋገጥ የሁላችንም ኃላፊነት ነው። የዛሬው ስርጭት የመራ ነው ወርቁ ሞላ አብዱ አሊ እኔም ተኮላ አርቁ ነበር። በሚቀጥለው ሳምንት ተመሳሳይ ሰዓት በመነሳለፈው ስርጭት እስክንገናኝ ደህና ሁኑ ይያል በዚህ መስናበታችኋለን። ድል ለኢትዮጵያ ህዝብ። ጃሎ ጃሎ ዘራንት ጃሎ ጃሎ
Yeah.